የዲደብሊው ዜና።
ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ደቡብ አፍሪካ በሚገኙ ስደተኞች ላይ ከህግ በላይ ሆነው እርምጃ የሚወስዱትን ሰዎች ባለስልጣኖቻቸው እንደማይታገሱ አሳሰቡ። ህጎቻችን ሲጣሱ እርምጃ የመውሰድ ስልጣን ያላቸው የመንግስት ባለስልጣናት ብቻ ናቸው ያሉት ራማፎሳ ውጥረት ያነሳሳሉ ያሏቸውን አንዳንድ ቡድኖችን አስጠንቅቀዋል። ኢራን እስራኤልን ትናንትናና ዛሬ ስትደበድብ እስራኤልን ባጸፋው ኢራንን ዛሬ መታለች። ትናንት ወደ እስራኤል ሮኬቶችን በመተኮስ ማጥቃት ጀመረች። ኢራን 24 ሰዓት ባልሞላ ጊዜ ውስጥ የመከላከል ዘመቻውን እንደምታቆም አስታውቃለች። ከሁዱ የኢራን ጥቃት በኋላ የእስራኤል ጦር ዛሬ መጠነ ሰፊ ያለውን ጥቃት በኢራን ላይ መፈጸሙን ገልጿል። ማልታ አቅራቢያ በሰጠመች ጀልባ ውስጥ የነበሩ ቢያንስ 11 ስደተኞች ሞቱ። ሲዋች የተባለው የረድኤት ድርጅት ዛሬ እንዳስታወቀው ከሊቢያ በተነሳችው ጀልባ ውስጥ የነበሩ ወደ 50 የሚሆኑ ደግሞ በአካባቢው አሳ ያጠምድ በነበረ መርከብ እርዳታ በህይወት ተርፈዋል። ስደተኞቹ የትኛዎቹ ሀገራት ዜጎች እንደሆኑ አልተገለጸም። ዜናው በዝርዝር። በርካታ የአፍሪካ ሀገራት ደቡብ አፍሪካ የሚገኙ ዜጎቻቸው ለመጤ ጠል ጥቃቶች መዳረጋቸውን በመቃወም ላይ ባሉበት በአሁኑ ጊዜ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ በብሔራዊ ቴሌቪዥን ስለ ጉዳዩ ትናንት በሰጡት አስተያየት በርካታ ደቡብ አፍሪካውያን አስቸጋሪ ግን ህጋዊ ጥያቄዎች እያነሱ መሆናቸውን ጠቅሰው ስጋቶቹ እውነት መሆናቸውን ሊሰሙና መልስ ሊሰጣቸው እንደሚገባም ተናግረዋል። ይሁንና ከህግ በላይ ሆኖ በስደተኞች ላይ እርምጃ የሚወስዱትን ግን ባለስልጣናት እንደማይታገሱ አሳስበዋል። ህጎቻችን ሲጣሱ እርምጃ የመውሰድ ስልጣኑ ያላቸው የመንግስት ባለስልጣናት ብቻ ናቸው ሲሉ ራማፎሳ ውጥረት ያነሳሳሉ ያሏቸውን አንዳንድ ቡድኖች አስጠንቅቀዋል። በአሁኑ ጊዜ በደቡብ አፍሪካ ምን ያህል ህገወጥ የሚባሉ ስደተኞች እንዳሉ በይፋ የሚታወቅ አሃዝ የለም። ይሁንና 62 ሚሊዮን ህዝብ ባላት በሀገሪቱ ቁጥራቸው ከ2 እስከ 5 ሚሊዮን የሚደርስ ህገወጥ የሚባሉ ስደተኞች እንዳሉ ይገመታል። ከአካባቢው ሀገራት ጋር ሲነጻጸር ሀብታሟ ደቡብ አፍሪካ ከኢትዮጵያ፣ ከዚምባብዌ፣ ሞዛምቢክ፣ ሌሴቶ፣ ከናይጄሪያ፣ ጋና እና ማላዊ የመጡ በርካታ ስደተኞች የሚገኙባት ሀገር ናት። ባለፈው ሳምንት 5 ዜጎቹ ሞስል ቤይ በተባለ አካባቢ በመጤ ጠል ጥቃት መገደላቸውን የሞዛምቢክ መንግስት አስታውቋል። ጋናን የመሳሰሉ ሀገራት ደግሞ ዜጎቻቸውን ከደቡብ አፍሪካ እያስወጡ ነው። ባለፈው ወር መንግስት 300 ጋናውያንን ወደ ሀገራቸው ወስዷል። ናይጄሪያም 1000 ዜጎቿን ከደቡብ አፍሪካ ልታስወጣ ነው። የዓለም የጤና ድርጅት ዋና ኃላፊ ዶክተር ቴዎድሮስ አድሃኖም በዩጋንዳ ኤቦላን ለመከላከል የሚደረገውን ጥረት አደነቁ። 2 ሰዎች በኤቦላ የተገደሉባትን ዩጋንዳን ዛሬ የጎበኙት ዶክተር ቴዎድሮስ አድሃኖም በትዊተር ገጻቸው ባሰፈሩት መልእክት የዩጋንዳ መንግስት ለኤቦላ ወረርሽኝ ፈጣንና ብቁ ምላሽ ሰጥቷል ብለዋል። ከጎረቤት ኮንጎ በሚመጡ ሰዎች ላይ ድንበር ላይ በሚካሄደው ምርመራ በበሽታው የተያዙትን መለየት ማስቻሉን ገልጸው የበሽታው ክትትልና የአስተዳደር ስርዓትም በጥሩ ሁኔታ እየተከናወነ መሆኑን አስታውቀዋል። የጉብኝታቸው ዓላማም በዩጋንዳ የኤቦላ ወረርሽኝን ለመከላከል ያለውን ዝግጁነት መገምገምና በሽታው እንዳይሰራጭ ለመከላከል የሚካሄዱ ድንበር ተሻጋሪ የመከላከያ እርምጃዎችን መደገፍ መሆኑን ገልጸዋል። ኢራን እስራኤልን ትናንትናና ዛሬ ስትደበድብ እስራኤልን ባጸፋው ኢራንን ዛሬ መታለች። ሁለቱ ሀገራት ይህን መሰሉን ድብደባ ሲፈጽሙ ዩናይትድ ስቴትስ ከቴህራን ጋር የተኩስ አቁም ካደረገች ከሁለት ወራት ወዲህ የዛሬው የመጀመሪያው ነው። ትናንት ወደ እስራኤል ሮኬቶችን በመተኮስ ማጥቃት የጀመረችው ኢራን 24 ሰዓት ባልሞላ ጊዜ ውስጥ የመከላከል ዘመቻውን እንደምታቆም አስታውቃለች። የኢራን ጦር አመራር ዛሬ ከሰዓት በመንግስቱ ራዲዮ ኢራን ሊባኖስን በመደገፍ በእስራኤል ላይ ጠንካራ አጸፋ መውሰዷንና ወታደራዊ ዘመቻዋን ማቆሟን አስታውቋል። ከእሁዱ የኢራን ጥቃት በኋላ የእስራኤል ጦር ዛሬ መጠነ ሰፊ ያለውን ጥቃት በኢራን ላይ መፈጸሙን አስታውቋል። የኢራን አመራር ስልታዊ የመከላከያ ስርዓቶች የበርካታ የእስራኤል ጀቶች ኢላማ እንደነበሩ ጦሩ ተናግሯል። ኢራን ባጸፋው በእስራኤል ጥቃቶችን አከታትላ ማድረሷ ተዘግቧል። በዚሁ ወቅት በሰሜንና ደቡብ እንዲሁም በማዕከላዊ እስራኤል የማስጠንቀቂያ ድምጾች ተሰምተዋል። ነዋሪዎችም ወደ መጠለያዎች እንዲሄዱ ተነግሯቸዋል። የእስራኤል ወታደራዊ ምንጮች እንዳረጋገጡት ኢራን ከኡድ ምሽት አንስቶ ከ20 በላይ ቦሊስቲክ ሚሳይሎችን ወደ እስራኤል ተኩሳለች። ኢራን ለዚህ ጥቃት ያቀረበችው መከራከሪያ የሊባኖሱ የተኩስ አቁም በእስራኤል ጦር በተደጋጋሚ መጣሱን ነው። በተለይም ኢራን ጥቃቱን የፈጸመችው ከሊባኖስ ዋና ከተማ ቤይሩት በስተደቡብ በሚገኙ መንደሮች እስራኤል በምትፈጽመው የአየር ጥቃት ምክንያት መሆኑን ተናግራለች። እስራኤል በበኩሏ የሊባኖሱን ጥቃት ለሂዝቦላ ድብደባ አጸፋ የአሸባሪዎች ዋና መስሪያ ቤት ያለችውን ኢላማ ማድረጓን ትገልጻለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትሩስ ሶሻል በተባለው ማህበራዊ መገናኛ ዘዴያቸው ሁለቱም ወገኖች አስቸኳይ የተኩስ አቁም ለማድረግ እየፈለጉ ነው፣ ለሰላም የሚደረጉት የመጨረሻዎቹ ድርድሮች ቀጥለዋል ሲሉ ጽፈዋል። የአውሮፓ ህብረት የውጭ ጉዳዮች ኃላፊ ካያ ካላስ እስራኤልና ኢራን ወደ ጠረጴዛ ዙሪያ ድርድር እንዲመለሱ ዛሬ ጥሪ አቅርበዋል።
ሌሊቱን ሙሉ እንደገና መባባሱን አይተናል። አካባቢው ይህ አያስፈልገውም ብዬ አስባለሁ። ይልቁንም ፓርቲዎች በድርድር ጠረጴዛ ላይ ተቀምጠው መስማማት እንጂ ብዬ አስባለሁ።
ይህ ዶች ቨለ ዲደብሊው ነው። የአውሮፓ ህብረት በኢራን ላይ ዛሬ ተጨማሪ ማዕቀቦችን ጣለ። ህብረቱ ማዕቀቦችን የጣለው ኢራን የሆርሙዝ ሰርጥን ሙሉ በሙሉ ወደ መዝጋት አስጠግታለች ሲል ነው። በዚሁ መሰረት የህብረቱ ማዕቀቦች የኢራን እስላማዊ አብዮታዊ ዘብ የሆርሙዝ ጋን ግዛት ጊዜያዊ የባህር ኃይል አዛዥና የአብዮታዊ ዘቡ ቃል አቀባይ መሐመድ አክባር ዛዴህን ኢላማ ያደረጉ መሆናቸውን ህብረቱ ዛሬ ባወጣው መግለጫ አስታውቋል። ከዚህ ሌላ የኢራን ነዳጅ ዘይት፣ ጋዝና ፔትሮኬሚካል ምርቶች ላኪዎች ህብረት ወኪል ሐሚድ ሁሴይኒም በማዕቀቡ ተካተዋል። በህብረቱ መግለጫ መሰረት የሆርሙዝጋን ጊዜያዊ የባህር ኃይል አዛዥ የትኛው መርከብ በሰርጡ እንደሚያልፍ ውሳኔ ሰጪ፣ በመካከለኛው ምስራቅ እንደ ልብ መንቀሳቀስን የሚገድቡ የኢራን እርምጃዎች አስፈጻሚ ናቸው። አንዲት ማልታ አቅራቢያ የሰጠመች ስደተኞችን ያሳፈረች አነስተኛ ጀልባ ውስጥ የነበሩ 11 ሰዎች መሞታቸውን ሲዋች የተባለው የረድኤት ድርጅት ዛሬ አስታወቀ። ድርጅቱ እንዳለው ቁጥራቸው ወደ 50 የሚሆን ደግሞ በአካባቢው አሳ ያጠምድ በነበረ መርከብ እርዳታ በህይወት ተርፈዋል። 60 ሰዎች አሳፍራ ትናንት ከሊቢያ የተነሳችው ጀልባዋ የሰጠመችው ከማልታ በስተደቡብ ምስራቅ በሚገኝ አካባቢ እንደነበረ የኢጣሊያ የጠረፍ ጠባቂ ገልጿል። ሮም ተቆጣጣሪ ጀልባ ወደ ስፍራው ከላከች በኋላ የ10 ሰዎች አስክሬን መገኘቱን ሲዋች ተናግረዋል። ሲዋች በማህበራዊ መገናኛ ዘዴ ገጹ እንደጻፈው የሞቱት ሰዎች ቁጥር አሁን ቢያንስ 11 ነው። 48 ስደተኞችን የታደገው ቱንካይ ሳጉን የተባለ መርከብ መሆኑንም ገልጿል። ሮይተርስ በዘገባው ስደተኞቹ ከሊቢያ መነሳታቸውን ከመግለጽ ውጪ የሟቾቹንም ሆነ የተረፉትን ሰዎች ዜግነት አልጠቀሰም። በደቡባዊ ፊሊፒንስ ሚናዳና በተባለው ደሴት በደረሰ የመሬት መንቀጥቀጥ አደጋ የሞቱት ሰዎች ቁጥር ቢያንስ 32 መድረሱን የሀገሪቱ መንግስት ባለስልጣናት ገልጸዋል። በሬክተር መለኪያ 7.8 የተመዘገበው ይህ የመሬት መንቀጥቀጥ የደረሰው ዛሬ ጠዋት ነበረ። መንግስት ያሰማራው ጦርና የአደጋ ምላሽ ሰጪ አገልግሎት ቡድን ባወጡት የመጀመሪያ ደረጃ ዘገባቸው ሚናንዳና 32 ሰዎች መሞታቸውንና 134 ደግሞ መቁሰላቸውን አስታውቀዋል። አብዛኛዎቹ የሞቱት በናዳና በመሬት መንሸራተት መሆኑን የሲቪል መከላከያ ባለስልጣናት አስታውቀዋል። ይህ ዶች ቨለ ዲደብሊው ነው። ከዶች ቨለ ዜናውን ለማብቃት ነው። ዋና ዋና እርሶቹን በድጋሚ የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ ደቡብ አፍሪካ በሚገኙ ስደተኞች ላይ ከህግ በላይ ሆነው እርምጃ የሚወስዱትን ሰዎች ባለስልጣኖቻቸው እንደማይታገሱ አሳሰቡ። ህጎቻችን ሲጣሱ እርምጃ የመውሰድ ስልጣኑ ያላቸው የመንግስት ባለስልጣናት ብቻ ናቸው ያሉት ራማፎሳ ውጥረት ያስነሳሉ ያሏቸውን አንዳንድ ቡድኖችንም አስጠንቅቀዋል። ኢራን እስራኤልን ትናንትናና ዛሬ ስትደበድብ እስራኤልን ባጸፋው ኢራንን ዛሬ መታለች። ትናንት ወደ እስራኤል ሮኬቶችን በመተኮስ ማጥቃት የጀመረችው ኢራን 24 ሰዓት ባልሞላ ጊዜ ውስጥ የመከላከል ዘመቻውን እንደምታቆም አስታውቃለች። ከእሁዱ የኢራን ጥቃት በኋላ የእስራኤል ጦር ዛሬ መጠነ ሰፊ ያለውን ጥቃት በኢራን ላይ መፈጸሙን ገልጿል። ማልታ አቅራቢያ በሰጠመች ጀልባ ውስጥ የነበሩ ቢያንስ 11 ስደተኞች ሞቱ። ሲዋች የተባለው የረድኤት ድርጅት ዛሬ እንዳስታወቀው ከሊቢያ በተነሳችው ጀልባ ውስጥ የነበሩ ወደ 50 የሚሆኑ ደግሞ በአካባቢው አሳ ያጠምድ በነበረ መርከብ እርዳታ በህይወት ተርፈዋል። ስደተኞቹ የየትኛዎቹ ሀገራት ዜጎች እንደሆኑ አልተገለጸም። ዜናው በዚሁ አበቃ።